Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅዳሜ መስከረም 1 2014 ዓ.ም እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ።
ለእረፍት ወጥቼ ስለነበር ቀኑ ሰምታቶብኛል የኛ አዲስ ዓመት መሆኑ። ብዙውን ጊዜ አልገባም አዲስ ዓመትን አልገባም ነበርና አጋጣሚ ቀደም ብዬ ነው የገባሁት። የዛንለት በጣም ኃይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉትና እቃ ሲወድቅ ምን ሲል ይሰማል። ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ። እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። በቃ ሁላችንም ወጣን።
ወይዘሮ ፈለቁ ክፍሉ ይባላሉ። ልክ የዛሬ 20 ዓመት እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓ.ም ምረት በኢትዮጵያ ዘመን አቆጣጠር መስከረም 1 1994 ዓ.ም በኒውዮርኩ የዓለም ንግድ ማዕከል መንትያ ሰማይ ጠቀስ ህንጻዎች ላይ በአሸባሪዎች ጥቃት በደረሰበት ወቅት በአንደኛው ህንጻ ላይ ይሰሩ የነበሩ ናቸው። ዘግናኙን ቀን መለስ ብለው ያስታውሳሉ። በአዲስ ዓመት ልዩ ዝግጅታችን የኢትዮጵያን አዲስ ዓመትና ላለፉት 20 ዓመታት በዚህ ዕለት የሚታሰበውን ይህን ቀደም ብለን የጠቀስነውን በዩናይትድ ስቴትስ የአሸባሪዎች ጥቃት የተፈጸመበትን ቀን የሚመለከቱ ልዩ ልዩ ቅንብሮች ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ። አስተናጋጃችሁ አሉላ ከበደ ነኝ። ከዜናው በኋላ መለሳለሁ። መልካም ምሽት።
እንደምናመሻችሁ አድማጮች፣ እንኳን ለ2014 ዓመተ ምህረት አደረሳችሁ። ዜናውን የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን 20ኛ ዓመት መታሰቢያ ፕሬዚዳንቷ ዛሬ በሶስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ በጸጥታና በጽሞና እየተከናወኑ ባሉ ተግባራት ነው። ፕሬዚዳንቱ የመጀመሪያዎቹ ጥቃቶች በመንትያ ህንጻዎቹ ላይ በተፈጸሙባት ኒውዮርክ ከተማ ዛሬ ሲገኙ የተጠናከረ የጸጥታ ጥበቃ የነበረ ቢሆንም አስጊ ሁኔታ ሊኖር ስለመቻሉ አንዳችም መረጃ እንደሌላቸው ከንቲባዋ ቢል ደብላሲዮ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ከቀዳማዊት እመቤት ጋር ሆነው በተገኙባቸው የኒውዮርክ የዓለም የንግድ ማዕከልና በፔንሰልቬኒያው የሻንክስቪል 93 የብሔራዊ መዘክር የአበባ ጉንጉኖችን ያኖሩ ሲሆን በመቀጠልም ወደ ዋሽንግተን ተመልሰው የጥቃቱ አንደኛው ኢላማ በነበረው በመከላከያ መስሪያ ቤቱ ፔንታገን አበባ እንደሚያኖሩ የዛሬ መርሃ ግብራቸው ያሳያል። ከዜናው በኋላ ዘርዘር ያለ ዘገባ ይኖረናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የዛሬውን የመስከረም አንዱን ሽብርተኛ ጥቃት 20ኛ ዓመት መታሰቢያ በማድረግ መልእክት አስተላልፈዋል። ዋና ጸሐፊ ጉቴሬሽ ባወጡት መግለጫ ይህንን በዓለም ዙሪያ በአያሌ ሚሊዮኖች አእምሮ ታትሞ የሚኖር ዕለት በሐዘን እናስበዋለን ብለዋል። ዩናይትድ ስቴትስ ላይ ሽብርተኞች ባደረሱት የፈሪ አረመኔያዊ ጥቃት የ90 ሀገሮች ተወላጆች የሆኑ ወደ 3000 የሚጠጉ ሰዎች ሕይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። በዛሬው ዕለት ለነሱና ጥቃቱ ባደረሰባቸው አካላዊና ስነ ልቦናዊ ጠባሳ ለተጎዱ ሁሉ አክብሮታችንን እንገልጻለን ብለዋል። በዛሬው ዕለት ከኒውዮርክና ከጠቅላላው የዩናይትድ ስቴትስ ሕዝብ እንዲሁም በመላው ዓለም በሽብርተኛ ጥቃት ከተጎዱ ሰለባዎች ሁሉ ከጎናችሁ መቆማችንን እንገልጻለን ሲሉም ዋና ጸሐፊ ጉተሬሽ አክለዋል። የእንግሊዝ ንግስት ኤልሳቤጥም ለዩናይትድ ስቴትስ ፕሬዚደንት ባስተላለፉት መልእክት የመስከረም አንዱን እጅግ አስከፊ የሽብር ጥቃት 20ኛ ዓመት በምናስብበት በዛሬው ዕለት እኔና መላው ቤተሰቤና ሀገራችን በሐሳባችንና በጸሎታችን አብረናችሁ ነን ብለዋል። የጥቃቱን ሰለባዎች ቤተሰቦቻቸውንና ፈጥኖ ደራሽ እርዳታ ሰጪዎችን እናስባቸዋለንም ብለዋል። ለኢትዮጵያና ለኤርትራ ህዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንንና መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በራሳቸውና በባለቤታቸው ስም ትላንት ማምሻውን የእንቁጣጣሽ መልእክት አስተላልፈዋል። በአማርኛ ቃላት መልካም አዲስ አመት ብለዋል ፕሬዝዳንት ጆ ባይደን። በዓሉን ለሚያከብሩ ሁሉ ይህ አመት ሰላምና አርቅ የሚወርድበት በመላ ኢትዮጵያና ኤርትራ እንዲሁም በመላው ዓለም ቤተሰቦችና ማህበረሰቦች ፈውስ የሚያገኙበት እንዲሆን እጸልያለሁ ሲሉ ባይደን ለኢትዮጵያና ለኤርትራ የአዲስ አመት የእንቁጣጣሽ መልካም ምኞት መግለጫቸውን ደምድመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፓኪስታን ዓለም አቀፍ አየር መንገድ ከዋና ከተማይቱ እስላማባድ ወደ አፍጋኒስታን ዋና ከተማ ካቡል በረራ ለመጀመር ዝግጁ መሆኑን ቢገልጽም ገና የመጨረሻ ውሳኔ ላይ እንዳልደረሰ አስታውቋል። በረራዎቹ ከነገ በስቲያ ሰኞ እንደሚጀምሩ በመገናኛ ብዙሃን የተሰማው ጭምጭምታ የተሳሳተ መሆኑን የአየር መንገዱ ቃል አቀባይ አብዱላሂ ሐፊዝ ለቪኦኤ ገልጸዋል። ይሁን እንጂ አንዳንድ ሲሉ የጠሯቸው ወገኖች አየር መንገዱ የተወሰኑ ልዩ በረራዎች ችን እንዲያደርግላቸው በመጠየቃቸው ለዚያ ጉዳይ ብቻ ለካቡል ባለስልጣናት የፈቃድ ጥያቄ ማስገባታቸውን አመልክተዋል። በተጨማሪም እርዳታ የጫኑ የፓኪስታን አይሮፕላኖች ዛሬ አፍጋኒስታን ውስጥ ማረፋቸውን ባለስልጣናት ተናግረዋል። የካቡል አይሮፕላን ጣቢያ ዩናይትድ ስቴትስ ጦሯን ከቀነ ገደቡ በፊት ለማስወጣት ስትጣደፍ በነበረባቸው ቀናት በነበረው ወከባ መጎዳቱ ተገልጿል። ታሊባን ሙሉ ስልጣኑን ከተቆጣጠረ በኋላ የሀገር ውስጥ በረራዎች ባለፈው ሳምንት ውስጥ የተጀመሩ ቢሆንም ዓለም አቀፍ በረራዎችን ለማስጀመር ከቃታርና ከተባበሩት አረብ ኤምሬቶች የቴክኒክ እርዳታ ለማግኘት እየጣሩ መሆናቸውን የካቡል ባለስልጣናት አመልክተዋል። የካታር አየር መንገድ አፍጋኒስታን ውስጥ ቀርተው የነበሩ አሜሪካውያንን ጨምሮ ከ250 በላይ የውጭ ዜጎችን በዚህ ሳምንት ውስጥ በልዩ በረራዎች አስወጥቷል።
ቅዳሜ መስከረም 1 2014 ዓመተ ምህረት በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ።
ሩብ የመስከረም አየር፣ ሩብ የሙዚቃ ድምፅ፣ ሩብ የፀሐይ ብርሃን፣ አረንጓዴ ለምለም የጧቶች መልክ፣ ኩል የመሰለ የወንዟ ፍሳሽ፣ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ፣ ታላቅ የሕይወታቸው ዋጋ።
ትላንት ያበቃው 2013 ቁጥራቸው የበዛ ንጹሃን ዜጎች ህይወት የጠፋበት፣ ሚሊዮኖች ለእንግልትና ስቃይ የተዳረጉበት፣ እንደ ሀገርም እንደ ህዝብም እጅግ በከፋ ችግር ውስጥ ያለፉበት፣ የቱም ጋር ቆመው ቢያዩት ለኢትዮጵያ ያለ ጥርጥር ከባድና አሳዛኝ ዓመት ነበር። አዲሱ ዓመት 2014 ከዚያ ስቃይ እፎይ የሚባልበት የተሻለ ዓመት እንዲሆን እንመኛለን። አዲሱ ዓመት የብሩህ ተስፋ፣ 2013ም ያለፈ የትላንት ታሪክ ሆኖ የሚያበቃበት እንደሚሆንም እናምናለን። ዕለቱ በዚህ በዩናይትድ ስቴትስ ታዲያ ላለፉት 20 ዓመታት እንደሆነው በአራት ዓመት አንዴ ከሚለወጠው በስተቀር ዛሬም ከኢትዮጵያ አዲስ ዓመት ጋር በመቅጠሙ የመስከረም 11 2001 ዓመተ ምህረት በኢትዮጵያ አቆጣጠር መስከረም 1 1994 የአሸባሪዎች ጥቃት 20ኛ ዓመት የሚታሰብበት ነው።
በመጀመሪያው አጋማሽ ስርጭታችንም ይህንኑ ርዕስ ተንተርሶ የተሰናዱ ቅንብሮች ይቀርባሉ። በሁለተኛው አጋማሽ የኢትዮጵያን አዲስ ዓመት አስመልክተው የተዘጋጁ ናቸው። ወደ ቀዳሚው እንለፍ። ሰለሞን አባተ ነው ያዘጋጀልን።
ሰለሞን መስመሩ አንተ ነው መቀጠል ትችላለህ።
አመሰግናለሁ አሉላ። እንደምናመሻችሁ የተከበራችሁ አድማጮች እንኳን ለአዲሱ 2014 ዓመተ ምህረት አደረሳችሁ። ዘመኑ የሰላም የጤና የበረከት እንዲሆን እመኛለሁ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን 20ኛ ዓመት መታሰቢያ ፕሬዚደንቷ ዛሬ በሶስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ ጥቃት እየታሰበ ያለው በጸጥታና በጥሞና በሚከናወኑ ተግባራት ነው። ፕሬዚደንቱ ከባለቤታቸው ጂል ባይደን ጋር ሆነው እየተዘዋወሩ ዝክራቸውን እያደረሱ ያሉባቸው ቦታዎች ሀገሪቱን ለ20 ዓመታት በአፍጋኒስታን ጦርነት ውስጥ የዘፈቀው በአራት የመንገደኞች ጄቶች የተፈጸመው የሽብር አድራጎት የመጀመሪያ ሰለባዎች የሆኑት ናቸው። ባይደን ቀደም ሲል በተቀረጸ መልእክት እጅግ በተከፋፈለ የፖለቲካ ሁኔታ ውስጥ የምትገኘው ሀገራቸው ወደ አንድነቷ ትሰበሰብ ዘንድ ይህንን የሐዘንና የጥሞና አጋጣሚ እንድትጠቀም ጠይቀዋል። አንድነት የማንነታችን መገለጫ ነው ብለዋል ባይደን። ለእኔ አሜሪካ ከሴፕቴምበር 11 የተማረችው እጅግ በተሻለ ቁመናዋ ላይ የሚያኖራት ሰው እንደመሆናችን እጅግ ተጋላጭና ደካማ በሚያደርገን ሁሉ በሁሉም መጓተት ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው ብለዋል ባይደን። አንድነት አሉ ባይደን በመቀጠል በሁሉም ነገር አንድ እምነት መያዝ መስማማት አይደለም። እርስ በራሳችንና ለዚህች አገር ግን መሠረታዊ ክብር ልንሰጥ ይገባናል። ፕሬዚደንት ባይደን የዛሬ የዝክር ውሏቸውን የጀመሩት ሁለቱ የመንገደኞች አይሮፕላኖች በጠራው የመስከረም 1994 ዓመተ ምህረት ጠዋት ከሁለቱ ሰሜንና ደቡብ መንትያ ሰማይ ጠቀስ ፎቆች ጋር በተጋጩባት ኒውዮርክ ከተማ በዓለም የንግድ ማዕከሉ ስፍራ ነው። ባይደን ኒውዮርክ ሲገቡ የቀድሞዎቹ ፕሬዚደንቶች ቢል ክሊንተንና ባራክ ኦባማ እንዲሁም የቀድሞዎቹ ቀዳሚ እመቤቶች ሂለሪ ክሊንተንና እንዲሁም ሚሼል ኦባማ ተቀላቅለዋቸዋል። ፕሬዚደንቱ ከኒውዮርክ ቆይታቸው በኋላ ወደ ሻንክስቪል ፔንሲልቬንያ አምርተዋል። እዚያ በበረራ ቁጥር 93 አየር ላይ የነበረ የመንገደኞች አይሮፕላን ከነተሳፋሪዎቹ ወድቋል። ያ ጄት የተወካዮች ምክር ቤቱን ካፒቶል ሕንፃ እየተባለ ይጠራል ለመምታት የታለመ እንደነበር ይነገራል። መንገደኞቹ ከጠላፊዎቹ ጋር ግብግብ ገጠሙና ሕይወታቸውን ሰውተው የከፋውን አደጋ ሻንክስቪል ላይ አመከኑት። ዛሬ ረፋድ ላይ ልክ የዛሬ 20 ዓመት ፕሬዚደንት ባይደን አሁን እዚያ ናቸው። 93 ብሔራዊ መዘክር ተብሎ በሚጠራው መታሰቢያ ላይ የአበባ ጉንጉን አኑረዋል። ከፔንሲልቬንያው ጉብኝታቸው በኋላ ወደ ዋሽንግተን ተመልሰው የጥቃቱ ሦስተኛ ኢላማ በነበረው የመከላከያ መስሪያ ቤቱ ፔንታገን አበባ ያኖራሉ። ይህንን የሴፕቴምበር 11 በአውሮፓ የዘመን መቁጠሪያ በዘጠነኛ ወርነቱ ይጠራል 9/11 20ኛ ዓመት መታሰቢያን አስመልክቶ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባወጡት መልእክት ከዘጠና በላይ የሚሆኑ ሀገሮች ዜጎች የሆኑ ቁጥራቸው ወደ 3000 የሚጠጋ ሰዎች የተገደሉበትንና ከዚያ በላይ ቁጥር ያላቸው የተጎዱበትን ዕለት በዓለም ዙሪያ የሚሊዮኖችን ሕሊና ያቆሰለ እጅግ አሳዛኝ ቀን ብለውታል። ስላለፉት ሐዘናቸውን፣ ስለ ተረፉትና ሌሎችን ለማዳን ስለ ተረባረቡትም ክብራቸውን ገልጸዋል። ከሽብር ነጻ የሆነች ዓለምን ለመፍጠር በሚደረገው ርብርብ ዓለም አቀፍ ማኅበረሰብ ብርታትና ጥንካሬ መተጋገዝም እንዲኖረው አሳስበዋል የመንግሥታቱ ድርጅት መሪ አንቶኒዮ ጉቴሬሽ።
ሰለሞንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። የዛሬ 20 ዓመት በዛሬው ዕለት አሸባሪዎች በጠለፏቸው ሁለት የመንገደኞች አውሮፕላኖች ካወደሟቸው የኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ሕንፃዎች በአንደኛው ውስጥ ሥራቸው ላይ የነበሩ ትውልደ ኢትዮጵያዊት በዚያ ክፉ ቀን የሆነውን መለስ ብለው ያስታውሳሉ። ከቆንጅት ጋር ሰፋ ያለ ቆይታ አድርገዋል።
ቆንጅትን በስልኩ መስመር አግኝቻታለሁ። ቆንጅት እንደምን አመሸሽ? እንግዳሽን አስተዋውቂንና ወደ ዝግጅትሽ ዝለቂ።
እሺ፣ እንደምን አመሸህ አሉላ። እንደምን አመሻችሁ አድማጮች። እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት በኒውዮርኩ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ሕንፃዎች ትዊን ታወርስ ይባሉ በነበሩት አርሊንግተን ቨርጂኒያ በሚገኘው የመከላከያ ሚኒስቴር ህንጻ ፔንታገንና ፔንሲልቬኒያ ሻንክስቪል ከተማ ላይ በወደቀው አውሮፕላን በጠቅላላ ወደ 3000 የሚሆኑ ሰዎች ህይወት ባሰቃቂ ሁኔታ መጥፋቱ የሚታወስ ነው። በዚያ አመት ለወትሮው የአዲስ አመት በዓል እንቁጣጣሽ ዕለት በኢትዮጵያውያን ቤተሰቦችም ዘንድ እጅግ መሪር ሀዘን የወደቀበት ቀን ነበር። ተግተው ተምረው ለትልቅ ሙያ የበቁ ገና በ30 አመት እድሜያቸው ውስጥ የነበሩ ወጣቶች ተቀጥፈዋል። ቢሮው ኒውዮርክ ያለም የንግድ ማዕከል ህንጻ ላይ በነበረ ኩባንያ ረዳት ምክትል ፕሬዝደንትነት ደረጃ ደርሳ የነበረችው ወይዘሪት እስከዳር መላኩ፣ ካሊፎርኒያ ይኖር የነበረው ሐኪም ዶክተር የኔነህ በትሩ ሁለቱ ናቸው። በኒውዮርኩ ጥቃት ህይወቱን ያጣ ሌላም ኢትዮጵያዊ እንደነበረ በቀደሙ አመታት የተወሰነ መረጃው የነበረን ቢሆንም በእርግጠኝነት ግን አላወቅንም ነበር። የዛሬዋ እንግዳዬ እውነት ነው እድሜው ከ20ዎቹ አጋማሽ የማያልፍ ወጣት ነበር ብላለች። ወይዘሮ ፈለቁ ክፍሎ ነች እንግዳዬ። በጊዜው ኒው ጀርሲ ውስጥ የኖረች በኒውዮርክ ያለም የንግድ ማዕከል አንደኛው ህንጻ ላይ በሞርጋን ስታንሊ ኩባንያ ውስጥ ትሰራ ነበር። ያን ዕለትም ጠዋት ቀደም ብላ ነበር ስራዋ የገባችው። ለወትሮው የእንቁጣጣሽ ቀን አልገባም ነበር፣ ያን ቀን የገባሁት ቀኑ ተምታቶብኝ ነው ብላኛለች። የመስከረም አንዱ ጥቃት ህይወቷን እንዴት እንደቀየረው ታወጋናለች። በየአመቱ በዚህ ቀን ምን እንደሚሰማት በመግለጽ ነው የምትጀምረው። ወይዘሮ ፈለቁ፣
መስከረም አንድ ቢያስደስተኝም የኛ አዲስ አመት መለወጫ ስለሆነ ሴፕቴምበር 11ን አስታኮ ስለሚመጣ ያ ትውስታ ምንጊዜም በእኔ ውስጥ አለ እና ልክ ዛሬ እንደተፈጠረ አይነት ነገር ነው ስሜት ያለኝ እና ጥሩ ትውስታ የለኝም።
ጥሩ ትውስታ አይኖርሽም? አይደለም እንዳንቺ ለማመን በሚያስቸግር ሁኔታ በህይወት ለተረፈ ሰው በርቀት በዜና በቴሌቪዥን እንደተከታተልነው ለሁላችንም ምን ያህል የሚረብሽ እንደሆነ የሚታወቅ ነው። ወደዚያች ዕለት ልመልስሽ ነው። እንደ ወትሮሽ ጠዋት ስራ ገባሽ። መስሪያ ቤትሽ ያለም የንግድ ማዕከል ህንጻ ላይ ነበር። እስኪ ተመልሰሽ ወደዛ ሁኔታ ውሰጂን።
አመት ባሉ በፊት ለእረፍት ወጥቼ ስለነበር ቀኑ ተምታቶብኛል የኛ አዲስ አመት መሆኑ። ብዙውን ጊዜ አልገባም፣ አዲስ አመትን አልገባም ነበር እና አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት መስራት ያለብኝ ሪፖርቶች ስለነበሩ እንደደረስኩኝ መስራት ያለብኝን ሪፖርቶች እንትን አድርጌ ልክ ስመለስ በጣም ኃይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉት እና እቃ ሲወድቅ ምን ሲል ይሰማል። ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። አሁን በዚህን ጊዜ በቃ ሁላችንም ወጣን፣ ወደ ደረጃው በደረጃ ነው መውረድ የምትችሉት የሚል ትዕዛዝ መጣ። እየወረድን ያለ ነው በቃ እየወጣንን ያለ ነው።
ስንተኛው ፎቅ ላይ ነበራችሁ ፈለቁ?
እኔ ብዙም ላይ አይደለሁም፣ ስድስተኛ ፎቅ ላይ ነበርኩኝ።
የትኛው ታወር ነው?
ሁለተኛ የተመታው ታወር ነው። እና እየወረድን እያለን የእሳት አደጋ ሰራተኞቹ ይወጣሉ፣ በደረጃው ወደ ላይ ይወጡ፣ ቀስ ብላችሁ ውረዱ፣ ቀስ ብላችሁ ውረዱ እያሉ እነሱ በአንደኛው ሳይድ ወደ ላይ ይወጣሉ፣ እኛ በአንደኛው ሳይድ ወደ ታች እንወርዳለን። እና ቀስ እያላችሁ ውረዱ፣ አይዟችሁ ይላሉ። ግን ምን እንደተፈጠረ አናቅም። ውጭ ከወጣም በኋላ ወርደን የፈራረሰ መሬቱ ላይ የወደቀ ነገር አለ እና ምንድን ነው ብለን ከመንገድ ተሻግረን ስናይ ያ መጀመሪያ የተመታው ፎቅ እሳት በቃ በጎን በኩል እሳት ነው የሚታየው እና እስከዛን ድረስ ምን እንደሆነ ማናቅም እና ቆመን እያየነን ያለ ነው። ምን እንደሚደረግም አላወቅንም። በቃ ያው የእሳት አደጋዎች እየገቡ ስለሆነ ያጠፋሉ የሚል አይነት ነገር ነው። በቃ ሁሉም የተምታታ እንትን ያለው ከዛ ከላይ በቃ ልክ እንደ ወረቀት የሚበን ነገር ይታያሉ ትንሽ ስት ወደታች እስከሚቀርብ ድረስ ከዛ እየቀረበ ሲመጣ የሚታይሽ እጅና እግር እንደዚህ በቃ እንትን ሲያደርግ ይታይሽ ሰው እንደሆነ የሚታወቅሽ እጅና እግር ሲወራጭ ይታይሻል። ለካ ሰው ነው የሚወርደው ከላይ
ከፎቁ ላይ የሚዘሉ ናቸው።
አዎ ከፎቁ ላይ እየዘለሉ የሚወርዱ ናቸው። እና እዛው ቆመን እያለን ሁለተኛው እንደገና በቃ ገባ እንደሆነ ማናቅም ብቻ ግን በቃ እንደዚህ በጣም መጥቶ ወደ ውስጥ የገባ ነገር የተጫረና የገባ ነገር ነው የሚታየው እና በቃ ተበታተን ከዛ ሁሉም በየአቅጣጫው ሄደን መንገዳችን ጀመር ሁላችንም በያለንበት ወዴት እንደሆነ ማላቅም የሚሄደው ብቻ መሄድን ነው ማቀው እና በጣም ረጅም ከሄድኩኝ በኋላ መኪና ጋር ተሰብስበው ሰዎች በሬዲዮ ያዳምጣሉ። አሁን ወደ መኪናው ጠጋብዬ ምንድን ነው የተፈጠረው ምንድን ነው ብዬ ጠየቅኩኝ። ስጠይቅ አንደኛው አልሰማሽም ወይ ሁለቱም ወርልድ ትሬድ ሴንተር በፕሌን ነው የተመታው የፔንሲልቬኒያም የእንትኑንም ነገረኝ ታክ ነው አለኝ።
ጥቃት ደርሷል አለሽ?
ጥቃት ነው ይሄ ጥቃት ነው የደረሰው ጥቃት ነው እና እነዚህ ቦታዎች ሁሉ ተመተዋል አለኝ። እና በቃ የዛን ጊዜ ምን ያህል ተስፋ እንደቆረጥኩኝ እና የትም እንደምሄድ ምንም እንደሆንኩም አላስታውሰም። በቃ ዝም ብዬ ነው የምሄደው። አጋጣሚ ደግሞ ከዛ ስወርድ ልክ መውጣት ከጀመርኩኝ በኋላ ቆይ ቦርሳዬን ሊያዝ ብዬ ቦርሳዬን አውጥቼ ይዤ ነበር የወጣሁት። ውስጡ ሴልፎኔ አለ ግን ቻርጅ አልተደረገም የለውም።
አጋጣሚ
እና ከዛ መንገድ ስጀምር ትዛለኝ ሳወጣው ማፊ የለውም እና ምንም የትም መደወልም አልችልም። አሁን እየሄድኩኝ ያለው ይመስለኛል እንግዲህ ባለቤቴ ይሞክራል መሰለኝ። ታወሩ ላይም የነበረ የኮኔክሽን ለስልክ እንትንም ታወሩ ላይ ነበር። እሱ ራሱ ስለተመታ አይሰራም ስልክም አይሰራም። ከዛ በቃ እየሄድኩኝ ያለው ባለቤቴ ለካ እዚቱ አብረው የሚሰሩ ሰራተኞች እንደተመታ ባለቤት የት ነው የምትሰራው ምናምን ብለው ይጠይቁታል። እና አላየም እሱ እንዲህ ነው ሳያቸው አረ እንደዚህ አይነት ወሬ አለ ብለው ይነግሩታል። እና ሲያይ በቃ እሳቱ ይታያል በቴሌቪዥን የትም ቦታ ይታያል። አሁን ከዛ እሱ በስልኬ ይሞክራል ያው ስልኬ አይሰራም። በጣም ረዥም ከሄድኩኝ በኋላ በእጄ ይዤዋለሁ ስልኩን እና ስልኩ እጄ ላይ ጠራ ሳነሳ እሱ ነው
ባለቤትሽ ነው
አዎ ባለቤቴ ነው እና የት ነሽ ሲለኝ እኔ የት ጋር እንዳለሁ አላቅም አልኩት። እስኪ መንገዱን ቀና ብለሽ አንብቢው አለኝ። ሳነበው መንገዱን እዚህ ቦታ ነኝ አልኩ። በቃ እዛው ጋር ጠብቂኝ መጣሁኝ አለ። ጣው ያው በእግሩ ነው ወክ የሚያደርገው ምንም እንቅስቃሴ የለም። መኪናው በሙሉ ተጣባቋል። መንገዱ ሁሉ ምን ሁሉ በቃ የተረባበሸ ነገር ነው ያለው።
በዚህ ሰዓት ምን ሰዓት ነበረ? የመሸ ነው?
አዎ ወደ ሰዓት በኋላ ባበሻ 9 ሰዓት አካባቢ ይሆናል።
እሺ
አሁን ከዛ እሱ እዛ መጣ። ምንም ምርጫ የለም ሄጃም የለም። እኛ የምንኖረው ኒው ጀርሲ ነው። መንገዱ ተዘግቷል። ታነሎቹ ተዘግተዋል። አንድ መንገድ ያለው ፌሪ ቦት ነው። ፖሊሶቹም ይነግራሉ ወደ ኒው ጀርሲ የምትሄዱ ሰዎች ፌሪ ቦት ነው መውሰድ የምትችሉት እያሉ ይናገራሉ። ወደዛ መንገድ ጀመርን በቅራችን። መሽቷል። ያው ሰልፉ በጣም ጥምጥም ነው። በቃ ሁሉ ሰው እሱን ነው የሚጠብቅ የነበረው። ጠበቅን። በአበሻ 3 ሰዓት ይሆናል። በዛን ሰዓት ነው በቃ ያገኘ ነው።
ሁለት ልጆች አሉኝ ብለሽኛል። በጊዜው ትንንሾች እንደነበሩም ገልጸሽልኛል። እና የልጆችሽስ ነገር እንዴት አድርጋችሁ ልትገናኙ ቻላችሁ?
ልጆቼ ሴቷን ጠዋት ትምህርት ቤት አስገብተን ነው የምንሄደው። ትንሹን ደግሞ ቤቢሲት አለችው። እነሱን እንዲያመጡልኝ ጓደኛ ያለች እና እሷ እንድታመጣልኝ ለመንገር ፈልጌ ነበር እና ምንም መገናኛ አላገኘሁም። እና መጨረሻ ላይ ወደ ሱቅ ጎራ ብለን ባትሪ ሞቶብኛል እና ቤተሰብ ማግኘት አለብኝ እባክህ ቻርጅ አድርግልኝ ስለው እሺ አለ። እና ደውዬ ልጆቹን ታመጫቸዋለሽ ወይ ስላት ሞሬዲ አምጥቻቸው እኔ ጋ ናቸው ልጆቹ አለችኝ እሷ። በቃ ሀሳቤ አትሊስት ልጆቹ ገብተዋል። ማታ ካበሻ 3 ሰዓት በኋላ ነው እንግዲህ የገባ ነው። ግን በጊዜው ልጄ የምትማርበት ትምህርት ቤት የተመታውን ህንጻ ኒው ጀርሲ ሆነሽ የትም ቦታ ሆነሽ ይታያል። የልጄ ትምህርት ቤት ደግሞ ፊት ለፊት ከነሱ ትምህርት ቤት በደንበኛ ይታያል። መስሪያ ቤቴ በየአመቱ ለልጆች ክሪስማስ ሲሆን የሚከበርላቸው እንትናል እና ወስዳት አለኝ። በየአመቱ ወስዳት ነበር እና ታውቀዋለች።
ያን ጊዜ ሴቷ ልጅሽ ትንሽ ነፍስ ታውቅ ነበር? የስንት አመት ነበረች?
ሁለተኛ ክፍል ትሁን አንደኛ ክፍል ትሁን እንደዛ አካባቢ ናት።
ትንሽ ነች። እሺ።
እና እናቴ እኮ እዛ ነው የምትሰራው ብላ ታለቅሳለች ለልጆቹ እያወራች። እና እንደዛ ያ ነገር ጭንቅላቷ ውስጥ አለ እና ማታ ቤስክ እስከምገባ ነው የምትጠብቀው። ኦልሬዲ አይታለች እና ሁኔታዎቹን ሁሉ ደንግጣ ነው እየጠበቀችኝ ያለችው። እና ልጄ ደግሞ ገና 6 ወሩ ነበረ።
አድማጮች የመስከረም አንዱን ጥቃት ትውስታ ከሚያጋሩን እንግዳችን ጋር ቆንጅት ያደረገችው ቆይታ ይቀጥላል። አብራችሁን ቆዩ። ወይዘሮ ፈለቁ እጅግ በሚያሳዝን ሁኔታ ውስጥ ነው ያለፉት። እንደሰማናቸው እንዲህ አይነት ከባድ ነገር ሲገጥም የአእምሮ መረበሽ፣ ጭንቀት፣ መደበት የመሳሰሉ ችግሮች ማጋጠማቸው አይቀርምና እርሳቸውስ ምን አጋጥማቸው ይሆን?
አሉላ ጠይቂያታለሁ። አንተ አንቱ ስትል እኔ አንቺ ያልኳት ነው። ይሄን ነው ለመወያየት ቀለል ይላል በሚል ተስማምተን ነው። እናም የምትሰራበት የነበረው ኩባንያ ሞርጋን ስታንሊ ቅርብ ክትትል ለሰራተኞቹ ያደርግ እንደነበር፣ እንዲያውም የስራቸው ጉዳይ እንዳያሳስባቸው ሰራተኞቹ በሙሉ በፍላጎት ሳይሆን በግዴታ የስነ ልቡናዊ ሁኔታቸውን በተመለከተ የምክር አገልግሎት ላይ እንዲሳተፉ ማድረጉን ነግራኛለች። በጥቃቱ ኢትዮጵያውያን ወገኖቼ ሰለባ መሆናቸው ነው እጅግ ልቤን የሰበረው ብላለች ወይዘሮ ፈለቁ። ከጥቃቱ በኋላ ህይወቷ እንዴት እንደተቀየረም ታወጋናለች።
መልካም ቆንጅት፣ ይህንን እንከታተል።
ፈለቁ፣ በዚህ ሰቅጣጭ ጥቃት ወደ 3000 የሚሆኑ ሰዎች ህይወት ነው የጠፋው። ምን እንደተከሰተ ካወቅሽ በኋላ የአእምሮ መረበሽ፣ የፍርሃት ስሜት ተከትሎ ነበረ ባንቺ ላይ?
ገርምሽ፣ ልክ ቤት ከገባሁኝ አንድ ከግማሽ ሰዓት በኋላ ሊሆን ይችላል የመስሪያ ቤት ዋነኛው ደወለና ሁሉንም ነገር ጠየቀኝ። ምንም ነገር እንደማይፈጠር የሚያበረታታሽ ቃል የለም። እንደሱ አይነት ለካ በዚህም ሰዓት እንደዚህ አይነት ነገር አለ ብለሽ የሚያሳስብሽ ነገር አለና አይዞሽ፣ ምንም ነገር የሚፈጠር ነገር የለም፣ የሚሰማሽ ነገር አለ ወይ፣ የተመታሽ ነገር አለ ወይ ምናምን ብሎ ጠየቀኝ። እኔ ምንም አልተመታሁኝም ደህና ነኝ አልኩት። ምንም ነገር ቢያስፈልግ 24 ሰዓት ቁጥሬ ይኸውልሽ ብሎ ቁጥሩን ሰጠኝ። እና ከዛ አትሊስት ለካ የሚፈልግም ሰው አለ ብዬ ትንሽ ጭንቅላቴ እንትን ማድረግ ጀመረ።
ተረጋጋ።
አዎ ተረጋጋ። ከዛ ወዲያውኑ ሳይካትሪስቶች አሉ አይደል? ያው አዎ፣ በመስሪያ ቤቱ አሬንጅ ተደርጎ ፈልገሽ ብቻ የምትሄጂበት ሳይሆን የግዴታ ሁኔታ ውስጥ ስለነበርሽ ስራ ምንም ከመጀመሩ በፊት ስራ በቃ ስራ እንዳለ ነው፣ ባትመጡ ምን ብትሉ ምንም ችግር የለም እና ግን ይሄን አቴንድ ማድረግ አለባችሁ ተብሎ እሱን አቴንድ አድርገናል።
ረዳሽ?
አዎ በጣም በጣም።
ፈለቁ፣ የድሮ መስሪያ ቤትሽ የነበረበት የዓለም የንግድ ማዕከል፣ እነዚህ ሁለቱ ሰማይ ጠቀስ ህንጻዎች የነበሩበት ቦታ መቅረብ ምን አይነት ስሜት ይሰጥሻል? ወደዛ አካባቢ ስትሄጂ ወይም አትሄጂም ወይ ትፈሪያለሽ ወይ?
ለብዙ ጊዜ አልሄድኩም ግን አሁን ህንጻው ከተሰራ በኋላ አንድ ጊዜ ሄጃለሁ። ጥሩ ስሜት የለኝም አየሁት ቦታውንም፣ ግን ያሁኑ አይደለም የሚታየኝ የነበረው። ሄጄም የሚታየኝ ያሁኑ አይደለም። ሁሉ ነገር እንደ አዲስ ነው የሚታየኝ የነበረው እና ጥሩ እንትን የለኝም።
ያው የዛለት የሆነው ነው የሚመጣብሽ ተመልሶ።
አዎ።
ልጆችሽ እንግዲህ አሁን አድገዋል። የመስከረም አንዱ ጥቃት ራሱ ከደረሰ 20 ዓመት ደፍኗል። እናታቸው ከዚህ መዓት በመውጣትሽ ምን ይላሉ?
ትልቋ ነች የምታስታውሰው። እሷ ብዙ ጊዜ ይሄን ቀን በጣም ታከብረዋለች። እና እኔንም የመጀመሪያ እንትንም አገኘው ከሷ ነው። ስልክ የምትደውለው የምታናግረኝም እሷ ነች የመጀመሪያ። እና ይሄን ቀን በጣም እግዚአብሔርን የምታመሰግንበት ቀን ነው፣ እኔም እግዚአብሔርን የማመሰግንበት ቀን ነው። ይሄንን እድሜ ሰጥቶ ልጆችን እንዳሳድግ የእነሱን ውጤት እንዳይ ስላበቃኝ እግዚአብሔርን በጣም ነው የማመሰግነው።
በዚህ ሁኔታ ውስጥ ማለፍሽ እንደዚህ ካለ ሰቅጣጭ አደጋ ውስጥ በህይወት መትረፍ መቻልሽ በአንቺ በነበረሽ የህይወት ፍልስፍና የዕለት ተዕለት ኑሮሽ እንዴት አድርጎ ቀየረሽ?
ህይወትን የምኖረው ዛሬን ነው። ዛሬን ብቻ እንደምኖር ነው የማስበው። ብዙ ማሰብ ብዙ መጨነቅም አግባብነት የሌለው መሆኑን አውቃለሁ። ነገን ብሎ መጠበቅም ምንም ዋስትና እንደሌለው አውቃለሁ። ማንም ሰው ዛሬን ነው ተደስቶ ማለፍ ያለበት። ነገን የጠበቀ ሰው ነገን ላያገኝ ይችላል። እና በእኔ በህይወቴ የለወጠኝ አንዱ ነገር ይሄ ነው።
አንቺ ትሰሪበት የነበረው የዓለም የንግድ ማዕከል አንደኛ ህንፃ ላይ በአንድ ትልቅ ኩባንያ እንደውም ምክትል ፕሬዚደንትነት ደረጃ ደርሳ የነበረች ወጣት እስከዳር መላኩ፣ ፔንታገን ደግሞ የመከላከያ ሚኒስቴር ህንፃ ላይ ሽብርተኞች ባጋጩት አውሮፕላን ላይ ተሳፋሪ የነበረ ወጣት ዶክተር የኔነህ በትሩን በዚህ ቀን አተናቸዋል። ሁለቱን ነው እንግዲህ የምናውቀው። አንድ ሌላ ኢትዮጵያዊም እንደነበረ በእርግጠኝነት በስም አናውቀውም ሰምተናል። ነገር ግን አንቺ ይህንን ሶስተኛውን ኢትዮጵያዊ በግልሽ እንደምታውቂው?
አዎ፣ ገና ወጣት ልጅ ነው። ግፋ ቢል 25-26 እንደዛ ቢሆን ነው። የሀጂ ለገሰ ልጅ ነው። የኢትዮጵያ ሀጂ ለገሰ የሚባሉ ቡናና ቆዳ ኤክስፖርት ናቸው። የእሳቸው ልጅ ነው።
እሺ። ስለዚህ ይኸው የምናውቀው እንግዲህ ሶስት ኢትዮጵያውያን በወጣት በአፍላ የሙያ የህይወት እድሜ ላይ የነበሩ ነው ያጣ ነው። ሌሎችም ሊኖሩ ይችላሉ፣ በስም ማንነታቸውን ባናውቅ ነው። ወገኖችሽ ኢትዮጵያውያን ሰለባ መሆናቸውን ስትሰሚ ምን ተሰማሽ?
ብዙ ጊዜ ህይወትን ለማስተካከል ብለሽ ትለፊያለሽ፣ ትሮጫለሽ፣ ትወጫለሽ፣ ትወጃለሽ፣ ግን ህይወት ባልጠበቅሽ መንገድ ያገኝሻል እና ይሆናል ተብሎ ከሀገር ተርቆ ወጥቶም እንደዚህ አይነት ነገር ሊያጋጥም መቻሉ ህይወትሽን ብዙ የትም ብትሄጂ የትም ህይወትሽን መኖር ያለብሽን እንትን በደስታ መኖር እንዳለብሽ ነው። የትም ቦታ ተከፍቶ መኖር የለበትም ሰው። አገር ቤትም አሜሪካን ሀገር እድል አላጋጠመኝም አልሄድኩም ብሎ ሰው በጭራሽ መከፋት የለበትም። የትም ቦታ ብትሄጂ የትም ቦታ ብትሆኚ አንቺ የምትኖሪው ላይፍ የትም መኖር ያለብሽን ላይፍ ነው የምትኖሪው እና ህይወት ተስተካክሎልሽ መኖር ማለት ያ የመጨረሻ ማለት አይደለም። እንዲም ርቆ ሄዶ ከቤተሰብ ናፍቆት ምርቀሽ ከሁሉ ነገር እንትን ሆነሽ ይህን አይነት ነገር ሊያጋጥም ይችላል እና በጣም በጣም ልቤን ሰብሮታል። በጣም አሳዝኖኛል።
ይሄ ጥቃት ከደረሰ በኋላ ኒውዮርክ በአጠቃላይ አሜሪካ እንዴት ተቀየሩብሽ? ኒውዮርክ እንዴት ተቀየረች? ፈለቁ
ኒውዮርክ እስከ መጨረሻው ነው የተቀየረው። አሁን በዚህ በኮቪድ የድፍን ዓለም ህይወት ተለውጧል። ኒውዮርክ በዛ በሴፕቴምበር 11 ጉዳይ በቃ ልክ ይህን አሁን የተለወጠውን ያህል የኒውዮርክ ላይፍ ተለውጧል። እንደ ድሮ አይደለም። በጣም በጣም በሰው ላይ በጣም ብዙ ጫና አምጥቶበታል። ያንን አውቃለሁኝ። በማንም ሰው ላይ በአካባቢው በነበረውም የኒውዮርክ ነዋሪ ለሆነውም ህይወትን ብዙ ለውጦታል።
እንግዲህ ወይዘሮ ፈለቁ ክፍሉ ይህንን ያሳለፍሽውን ዘግናኝ ተሞክሮ ለአድማጮቻችን ለማካፈል ፈቃድሽ በመሆኑ በአድማጮቻችን ስም እጅጉን አድርጌ አመሰግናለሁ። በዚህ አጋጣሚ ለወገኖችሽ ለቤተሰብ የምታስተላልፊው የአዲስ ዓመት መልእክትም ካለ?
እሺ፣ ለኢትዮጵያውያን ወገኖቼ በሙሉ አዲሱ ዓመት የሰላም፣ የፍቅር፣ የጤንነትና እንደ ድሮ ሆነን የምንኖርበት ዓመት እንዲያደርግልን የምንጊዜም ጸሎቴ ነው፣ ምኞቴም ነው። እንኳን ለአዲሱ ዓመት አደረሳችሁ እላለሁ። ሁሉ ጭንቀት አልፎ፣ ሁሉ ፍርሃት አልፎ በሰላም የምንኖርበት በሰላም እንደ ድሯችን የምንቀጥልበት ዘመን እንዲያደርግልን የምንጊዜ ምኞቴ ነው። አመሰግናለሁ። ቴንክ ዩ።
ቆንጅት፣ የዕለቱን ማስታወሻ ሰፋ ያለውን ዝግጅት አንቺንሽ ይዘሽልን የቀረብሽው 20 ዓመቱን ለማስታወስ በተለይ ደግሞ ከእንግዳሽ ጋር የነበረሽ ቆይታ በጣም ግሩም ነበረ። ቆንጅት አመሰግናለሁ። መልካም አዲስ ዓመት ይሁንልሽ።
መልካም አዲስ ዓመት። በጣም አድርጌ አመሰግናለሁ አሉላ። ለአድማጮቻችንም እንደዚሁ 2014 ዓመተ ምህረት የሰላም፣ የደስታ፣ የፍቅር፣ የጤና እንዲሆን እመኛለሁ።
አድማጮች፣ አሁን ወደ አውደ ዓመት ዝግጅቶቻችን እንለፍ። እንቁጣጣሽ።
የተሰናባቹ 2013 ዓ.ም ፈታኝ ሁነቶችና የአዲሱ ዓመት ተስፋ ኢትዮጵያውያን በትላንትናው ዕለት የተሰናበቱት 2013 ዓመተ ምህረት በብዙ ፈታኝ ሁኔታዎች የተሞላ ነበር። አመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ የኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥሯዊ አደጋዎች የተስተናገዱበት ሆኖ አልፏል። ስመኝሽ የቆየ፣ ለመሆኑ እነኚህ ፈተናዎች ምን መልክ ነበራቸው? በመጪው 2014 ዓመተ ምህረትስ ምን ይጠበቃል? ስትል የፖለቲካ፣ የሃይማኖት፣ የምጣኔ ሀብትና የጤና ባለሙያዎችን አነጋግራ ተከታዩን አሰናድታለች።
2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ ዓመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው ዓመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት ዓመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት ዓመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይቶ ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይህን ክትትል ያስፈልጓል። በ2014
ዓመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛ እና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናው እና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ የኢኮኖሚ አሻጥሮች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ ዓመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
ግብርናው ያው እንደምናውቀው በጣም ወደ ኋላ የቀረ የአስተራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያላለበት እና 8 ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን ባያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛ ኢንቨስትመንት እና ማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽም በአሁኑ ሰዓት እየዞርሽ ብታይ የሚያሰው እድሜው ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ምታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ መሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በግዚያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
እኔ በአንደኛ ደረጃ በግብርናውና በማንፋክቸሪንጉ ላይ እና ሁለተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱም ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ተሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከኛ ሞዴል ውጭ የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርም አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መፈናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትሮማቲክ ኤክስፒሪየንስ ነው ያሳለፈን ያለ ነው። ስቲል አላለቀም። ገና አሁንም እዛው እንትኑ ችግር ውስጥ ነው ያለ ነው ማለት ነውና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደሞ ነገ ምን ይፈጠር ይሆን ደሞ ነገ ምን እንሰማ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበትና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአእምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ እኔ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አይምሯችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ፣ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለ። እኛ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ እንደገና ደግሞ ትልቁ የኛ አሴታችን ምንድን ነው ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽሟሉ። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራራ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላም መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በዓመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት፣ አባቶች የሚታፈሩበት፣ ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትበት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርበት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓ.ም ምረት ልንሰናበተው የሰዓታት ድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለግሩም ዝግጅቷ አመሰግናለሁ። ተከታዩ ደግሞ ወደ ሐዋሳ ይወስደናል። በ2013 ዓ.ም በኢትዮጵያ በርካታ መልካምና በጎ ነገሮች በአንጻሩም አያሌ የከፉ ነገሮች የተመዘገቡበት ዓመት እንደነበር የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ መናገራቸውን በመግለጽ እንደረደራል። አዲሱ ዓመት እንዳለፈው ዓመት ሲቪሎች የማይገደሉበት፣ የረሃብ የመፈናቀልና የሰብአዊ መብት ጥሰቶች ዜና የማይሰማበት ዓመት እንዲሆንም ተመኝተዋል ይለናል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የከተማይቱን ነዋሪዎች አነጋግሮ ተከታዩን ያቀናበረው።
የከተማው ነዋሪ የሆኑት አቶ ተሰማ ታምሩ ከተወለድኩ ጊዜ ጀምሮ እንደ 2013 ዓመተ ምህረት ያለ ዘመን ገጥሞኝ አያውቅም ነው የሚሉት።
አንደኛ ያጋጠመው ነገር ኮቪድ ነበረ፣ ኑሮ ውድነት ነበረ፣ የአባይ ግድብ ነበረ፣ ምርጫ ነበረ 2013 በኢትዮጵያ ውስጥ። በዚህ አይነት ሁኔታ ሁሉ ኢትዮጵያ ትልቅ ቻሌንጅ እና ፈተና ነው ያጋጠማት። ግን በዚህ ቻሌንጅ ሁሉ እግዚአብሔር አሳክቶለት አባይ ግድብን በሰላም ተሞላ፣ ምርጫውም ደግሞ ዲሞክራሲያዊ ፍትሃዊ ሆኖ በአይናችን አይተናል። ይህንን እኔ ከተወለድኩ ወዲህ እንዲህ አይነት ስርዓትንም አላየሁም።
መከራና ፈተናዎች ይብዙ እንጂ በፈተናው አልወደቅንም በማለትም ተናግሮ ነው ተሰማ።
ለካ መከራ ብዛት ሰውን እንደማይጥል ረሃብም፣ ችግርም፣ ውጊያውም ከውስጥም ከውጭ የሚነሱ ነገሮች ሁሉ ኢትዮጵያን እንደማይጥል፣ ኢትዮጵያ በድል እንደምትሻገር፣ እውነት እንደምሻገር፣ ቅንነት፣ መተሳሰብ፣ ፍቅር እንደማያሻግር ኢትዮጵያ ትማራለች፣ ተምራለችም እኔም ተምርበታለሁ። ይህንን ነገር
በተለያዩ የአገሪቱ ክፍሎች አሉ የሚሏቸው ጦርነቶች ያስከተሉት ጉዳት እንዳለ ሆኖም በጦርነቱ መካከል ተስፋና በጎ ነገሮችም አይተናል የሚላሉ።
ጦርነት አንድ አድርጎናል፣ ችግር አንድ አድርጎናል፣ ረሃብ እጅ ለእጅ ተያይዘናል፣ ወጣቶች እጅ ለእጅ ተያይዘን ኢትዮጵያ የእኛ ነት የእኛ ሀገር ነት ብለን አንድነት ፈጥሮናል። እውነት ነው፣ ሰዎች መያያዝ መጣ፣ አንድነት መጣ፣ ፍቅር መጣ። ምክንያቱ አልተበታተንም፣ አንድነት ያመጣ ነው ብለን መውሰድ እንችላለን።
2014 ዓመተ ምህረት ከ2013 ዓመት የተሻለ ይሆናል የሚል እምነት መሰነቃቸውን ጠቁሟል። ቤተልሔም ቴሬሳም አስተያየት ከሰጡን የከተማዋ ነዋሪዎች አንዷ ነች።
ሁላችንም በሚዲያም የምናየው ነው፣ አካባቢያችን ላይ ያለውንም ሁኔታ የምናየው ነው። የተለያዩ ነገሮች በኢትዮጵያችን ላይ ሆነዋል። ክፉም ነገሮች ነበሩ፣ መልካም ነገሮችም ነበሩ። ለምሳሌ ከመልካሙ ብንነሳ ምርጫ አካሂደናል። ያም የተሳካ ምርጫ ነበር፣ ሰላማዊ ምርጫ ነበር። እንደፈራ ነው አልነበረም። ተፎካካሪም ፓርቲም ቢሆኑ ገዢውን ፓርቲ በስነ ስርዓት ምርጫውን በመደማመጥ ሌላ ነገርም ህዝቡ ላይ ጫና ሳያደርጉ አሳልፈዋል። ያ ደግሞ በጣም ደስ ብሎናል። ሌላው ደግሞ ባለፈው አመት እሱ ጀምሮ የነበረ ውጥረት 2013ንም ጭምር በሰሜኑ ጉዳይ አገራችን በጣም ውጥረት ውስጥ ገብታ ነበር። ከዛም አልፎ ያ ውጥረት እኛንም ጎድቶናል፣ እነሱንም ብቻ አይደለም። በኢኮኖሚ የሚሆን በሰላሙም ረገድ እኛ ላይ በጣም ጫና አድርሶ ነበር። ይሄ ትንሽ እኛንም ያስከፋ ነው፣ በጣም ደግሞ የጉዳንም ነገር ነው እና ይሄ ነገር በሀገራችን ላይ ተከስቷል።
የሐዋሳ ከተማ ነዋሪ አንተነህ ጌታቸው ሙዚቀኛ መሆኑን ተናግሮ ያለፈውን አመት እንዲህ በማለት ገልጧል።
የጭንቀት ጊዜ ነበረ። በኢትዮጵያ ውስጥ በነበረው የሰላም እጦት ምክንያት በጣም ህዝቡም ይሁን ማህበረሰቡ ጭንቀት ውስጥ ነው ያለው። ማለት በዚህ በህወሓት በጁንታው የተነሳ በቃ ብዙ ጭንቀት ውስጥ ነው ያለው። ዛሬ ነገ ራሱን አናቆም፣ ብዙ ችግር አሳልፈናል። በእሱን አስመልክቶ የኑሮ ውድነት ታኮ መጥቷል። እነዚህ ነገሮች ህዝቡን ወደ አልተፈለገ ቀውስ ንስ ከቷል። ይህን አይቻለሁም በዚህ 2013 ዓመተ ምህረት።
አመቱ በፈተና ብቻ የተሞላ ሳይሆን ለከርሞም ተስፋ የሚጣልባቸውም ስኬቶች ተመዝግበዋልን በማለት ተናግሯል።
አንጻራዊ ድሎች አሉ ማለት በግድቡ ይሁን አልፎ አልፎ በሚገኙ በፓርኮች የተሰሩ በቃ አሳይቶ የሚሰራ መንግስት ነው ያለን። አሁን
ኢትዮጵያን ለማጥፋት የተነሱ ኃይሎች በዚሁ አመት ታይቷልን ብሏል አቶ አንተነህ። በአንጻሩ ደግሞ አንድነታችንም የተጠናከረበት አመት ነበረ ብሏል። አዲሱ 2014 ዓ.ም በትግራይ ክልል የሚገኙ ወንድሞቻችንና እህቶቻችን ካለባቸው ፈተና ወጥቶ በነጻነት የሚኖርበት አመት እንዲሆንም ተመኝቷል።
በተለያዩ ክልሎች የተነሱ ጦርነቶች ነበሩ። በቲፒኤልኤፍ ቀስቀሳሽነት ማለት ነው ህዝቡን ከህዝብ ሲያባላይ ነበር። ግን አሁን ደግሞ ይሄ ደግሞ አንድ የአባይ ግድብ አንድ አለ ደማችንን የሚያገናኘን አንድነታችንን የሚያጠናክረን፣ ሁለተኛ ደግሞ አሁን በአማራ ክልል የተነሳውና በነዚህ በንጹሃን ዜጎች ላይ የተነሳው ጦርነት አለ ማለት ሰባዊ ጭፍጨፋ የተነሳ ይሄ ደግሞ እኛ አንድነታችንን አንድ አድርጎናል የሚል ነገር አለ።
በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ትምርቱን አቋርጦ መምጣቱና በአዋሳ ከተማ በጎዳና ላይ በሚነገድ ንግድ የሚተዳደረው ወጣት ደግሞ አመቱ የጭንቅ አመት ነበር ብሏል።
አቶ ቸኩማ ይባላለሁ። የአዋሳ ከተማ ነዋሪ ነኝ። የመቀሌ ዩኒቨርሲቲ ተማሪ ነን። ሜካኒካል ኢንጂነር ነው የምንማረው። ከዛ በጦርነት ምክንያት ተበታትነን ወደዚህ ገባን። ደግሞ የሚያስተዳድረን የለንም። ራሳችን አስተዳድረን ትንሽ ስራ ነው ሱሪ እያዞረን እዚህ አዋሳ ላይ እንሸጣለን። ደግሞ 2013 በጣም ስቃይ ነበረ። 2014 በጣም እቅድ ይዘን ትንሽ ስራ ነው ሰራው ወደ ትልቅ እናልፋለን ብዬ አስባለሁ። ደግሞ ይሄ 2014 ጥሩ አመት ይሆናል ብዬ በጣም ገምታለሁ።
ሌላ አስተያየቶቻችንም ሐሳቦን አጋርተናለች።
አካል ገላይ ይባላለሁ። በፊትም እንደነበረው ኢትዮጵያውያን አንድ ናቸው። ያው አንድነታቸውን እያጠናከሩም ነው የሚሄዱት። አሁን ላይ ባለው ሁኔታ ህዝቡ ከመከላከያ ሰራዊቱ ጎን እየቆመ ነው ያለው። ያው ኢትዮጵያዊነትን ለማሳየት አብረው እየቆመ ነው ያለው። አንድ ነን። መጥፎ ነገር ብዬ ማስበው ደግሞ አሁን ላይ ያለው ሁኔታ የጦርነቱ ሁኔታ ነው። እሱም እንግዲህ አምላክ በፈቀደው መንገድ ሊሆን ይችላል፣ በመልካም ነገር ሊያል ይችላል ብዬ ተስፋ አደርጋለሁ።
ከ2013 ዓመተ ምህረት ወደ 2014 ዓመተ ምህረት የተሸጋገሩ መሆናቸውን በማስመልከት አስተያየታቸውን ሰጡን የሐዋሳ ከተማ ነዋሪዎች ኢትዮጵያውያን መጪውንም አመት በመደጋገፍና በጎ ነገሮችን በማድረግ እንዲዘልቁት ምኞታቸውን ለግሷል። ለመላው የኢትዮጵያ ህዝብና ለቤተሰቦቻቸውም መልካም ምኞታቸውን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። የስንብቱን የማና አስከትል
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስቶ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ እሁድ ከሚስቶ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በድጋሚ መልካም አዲስ ዓመት። ደህና ደሩ።